ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። እግዚአብሔር የተመሰገነ ይሁን። ዘካርያስ ምዕራፍ 14 እኔ ያስኩት መጽሐፍ ቅዱስ ካላችሁ 716 ገጽ ላይ ነው ያለው። በጌታ በኢየሱስ ክርስቶስ ስም አነባለሁ። ይህ ክፍል ዘካርያስ የሚናገረው ትንቢት ጌታችን ኢየሱስ ክርስቶስ ዳግመኛ ሲመጣ የሺውን ዓመት መንግስት የሚጀምርበትን ሁኔታ ነው የሚያሳየው። ነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ፣ ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ፣ የከተማይቱም እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔር ይወጣል፣ በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ክብር ለእግዚአብሔር ይሁን። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳልና በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በዖዝያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔርም ከቅዱሳን ሁሉ ጋር ይመጣል። ሃሌሉያ። በዚያም ቀን በረዶና ውርጭ እንጂ ብርሃን አይሆንም፣ አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። ክብር ለእግዚአብሔር ይሁን። እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራብ ይሄዳል። ይህ በበጋና በክረምት ይሆናል ይላል። እንጸልያለን። ሉል እግዚአብሔር እጅግ አድርገን እናመሰግንሃለን። ክብርና ምስጋና ላንተ ይሁን። ጌታችን ሆይ በነቢያቶች የተናገርከው ቃል እንደሚፈጸም እየታመንን ጌታ ሆይ ዳግመኛ ምጽአትን ልናስብ በሚገባበት በዚህ ዘመን ጌታ ሆይ አቤቱ በልቦናችንና በህሊናችን ጌታ ሆይ ይህንን ነገር ባጽንኦት ጌታ ሆይ እንድንጠብቅ ጌታ ሆይ እግዚአብሔር ሆይ በዳግመኛ ምጽአት የተሞላ መንፈስና ልብ እንዲኖረን ወደ አንተ መሰብሰባችንን እያሰብን እያስተዋልን እንድንኖር ዘመኑን የምንዋጅበትን ጸጋ እንድሰጠን እንጸልያለን። አቤቱ ስለ መጨረሻው ዘመን እያጠናን ባለንበት በዚህ ጥናትና ትምህርት ውስጥ ጌታ ሆይ መልካም የሆነ ነገር እንድናተርፍ ቃልህን የምንመለከትበት የልብ ስፋት እንዲኖረን እርዳን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ስም የተባረከ ይሁን። እንግዲህ ባለፈው ሳምንት እንደተመለከትነው ስለ ሺህ ዓመት ነበረ ሳስተምር የነበረው። ሺህ ዓመትን አስመልክቶ ያካፈልኳችሁ ትንሽ ውስብስብ የሆነ ሀሳብ ስለሚሆን ለብዙዎቻችሁ ያለመዳችኋቸውም አነጋገሮች፣ አጠራሮች ስላሉ ዛሬ እንደዚህ ባለ አይነት ሁኔታ በያያችሁ በአይነ ህሊናችሁ እንድትለማመዱት እደግመዋለሁ። እና ሺህ ዓመት ስንል እንግዲህ በክርስትና በመጽሐፍ ቅዱስ ትንቢት ትርጉም ውስጥ በብዙ ክርስቲያኖች መካከል የትርጉም ልዩነትን የሚፈጥር መሰረታዊ ሀሳብ ነው። ከሺህ ዓመት በፊት የተመለከትነው ክርስቲያኖች አይሁዳውያኖችንና እስራኤልን በተመለከተ ከመጨረሻው ዘመን አንጻር የአይሁዶች እድል ፋንታ ምንድን ነው? አይሁዳውያኖች ለአይሁዳውያኖች የተነገረ የብሉይ ኪዳን ትንቢት ይፈጸማል አይፈጸምም የሚል ጥያቄ ላይ ክርስቲያኖች ይለያያሉ። ይኸው መለያየት በሺህ ዓመት አመለካከት ላይ ተመሳሳይ ልዩነት ሲንጸባረቅ ይታያል። ሺህ ዓመት የሚለውን ስንመለከት በመጽሐፍ ቅዱስ ውስጥ ተጽፎ የምናገኘው በራእይ መጽሐፍ ላይ ነው። በራእይ መጽሐፍ ምዕራፍ 20 ላይ በተደጋጋሚ ተጽፎ እናያለን። ሹ አመት ምን እንደሚሆን በዛ ቦታ ላይ سنመለከት ጌታችን ኢየሱስ ክርስቶስ ቀድም እንዳንበብኩላችሁ በዘካርያስ ላይ ጌታ ኢየሩሳሌም ለአሕዛብ የአሕዛብ ነገስታት ሁሉ ተሰልፈው ኢየሩሳሌምን በሚያጠቁበት በዚያን ጊዜ ጌታ ኢየሱስ ክርስቶስ በአርማጌዶን ጦርነት ጊዜ ዳግመኛ ይመጣል። ያ ሁኔታ ያ ትንቢት ይፈጸማል። እና ይሄ ትንቢት የሚፈጸምበት ዘመን ያ ዘመን ታላቁ የመከራ ዘመን የሚባላል። እሱን ወደፊት ለብቻው ራሱን የቻለ ርዕስ አድርገን እንወስዳለን። 7 አመት የመከራ ዘመን አለ። በዚህ 7 አመት የመከራ ጊዜ ውስጥ በራእይ መጽሐፍ ላይ ተጽፏል። በ7ቱ አመት መጨረሻ ላይ ኢየሱስ ክርስቶስ ሐሰተኛውን ክርስቶስ ሐሰተኛውን ነብይ በዚያን ዘመን ዓለምን ህዝብ ሁሉ የሚያስቱትን እና የሰዎች ልጆች ሁሉ ከእግዚአብሔር የሚያርቀውን ሰይጣናዊ አሰራር በዛ በኢየሩሳሌምና በእስራኤል ህዝብ ላይ የተሰበሰበውንም ሰራዊት ድል ለመንሳት ኢየሱስ ክርስቶስ ይገለጣል። ክብር ለእግዚአብሔር ይሁን። ዘካርያስ የሚናገረው ይሄንን ነው። ዘካርያስ ምዕራፍ 12 13 14ን ይሄንን ማየት ትችላላችሁ። ሌሎችም ነቢያቶች በርካታ ነቢያቶች ስለ ሹ አመት ያስተማሩት ትምህርት አለ። ወደፊት በዝርዝር እናየዋለን። ስለዚህ እንድንመለከተው መፈልገው ለዛሬ ካለፈው ጋራ በማያያዝ ይሄ ሺህ አመት የሚለው ሐሳብ ምንድነው ብንል ከታላቁ መከራ በኋላ የሚመጣ ዘመን ነው። እና ከታላቁ መከራ በኋላ ጌታችን ኢየሱስ ክርስቶስ ዳግመኛ ሲገለጥ ዳግመኛ መምጣት ማለት ማወቅ አለብን። ቤተክርስቲያን መነጠቅ ከሚለው ሐሳብ የተለየ ነው። የጌታ ዳግመኛ መምጣት ማለት ጌታችን ኢየሱስ ክርስቶስ በዚያን ሰዓት ሲገለጥ የዚህ ዓለም ስርዓት የሚያበቃበት የክርስቶስ ሺህ ዓመት መንግስት የሚጀመርበት ጊዜ ማለት ነው። ስለዚህ ሺህ ዓመትን የሚያስጀምረው የጌታ ዳግመኛ መምጣት ነው ማለት ነው። ስለዚህ ይሄ ሺህ ዓመት አለ የለም በሚል ጉዳይ ላይ ክርስቲያኖች ይለያያሉ። ሺህ ዓመት ብዙ መጽሐፍ ቅዱስ ስላልተጠቀሰ በራእይ መጽሐፍ ላይ ብቻ ስላለ ይሄ ሺህ ዓመት የሚባል ነገር የለም፣ ሲምቦል ነው፣ ተምሳሌታዊ ንግግር ነው እና እንጂ እንዳለ ሺህ ዓመት የሚባል የክርስቶስ መንግስት አለ ብለን መውሰድ አንችልም የሚል አቋም ያላቸው ክርስቲያኖች አሉ። እነዚህ ምን ይባላሉ? ሺህ ዓመት የለም ብዬ ተርጉሚያቸዋለሁ። አሚሌኒያሊዝም ይባላል። ሚሌኒየም ማለት ያው ታውቃላችሁ፣ ሚሌኒየም አዳራሽ አትሊስት ያስታውሳቸዋል። እና ሚሌኒየም ማለት ሺህ ዓመት ማለት ነው። ኢትዮጵያ ሺህ ዓመቷን ስታከብር ሚሌኒየም የሚለው ቃል ሺህ ዓመትን ነው የሚያሳየው። አ የሚል ቃል ኤ ሲገባበት አፍራሽ ቃል ነው፣ ኔጌቲቭ ወርድ ነው። ስለዚህ ለብዙ የእንግሊዝኛ ቃላቶች አንድን ነገር በአፍራሽ ለመጠቀም ኤ ነው የሚጨመረው አይደለም። አሚሌኒያሊዝም ማለት ሺህ ዓመት የለም ማለት ነው። የሺህ ዓመት የሚባል ነገር የለም ነው። ሁለተኛው አመለካከት ምንድን ነው? ፖስት ሚሌኒያሊዝም ይባላል። እና ከሚመጣው ሺህ ዓመት በፊት ማለት ነው። ፖስት ማለት በኋላ ማለት ነው። ከሚመጣው ሺህ ዓመት ይቅርታ፣ በፊት ብየዋለሁ። ዜና የስተት ቃል ነው፣ መታረም አለበት። ሽንፍላ ሲታጠብ ይጠራል፣ ጽሁፍ ግን አራሚ ከሌለው አይጠራም። እና ፖስት ማለት በኋላ ማለት ነው። ስለዚህ ያ ማለት ከሺህ ዓመት በፊት ሳይሆን በኋላ ነው። እና የቃላት ግድፈቱን አርሙልኝ። ታሪካዊ ሁለተኛው የምንመለከው ሂስቶሪክ ፕሪሚሌኒያሊዝም ይባል ነው። ሂስቶሪክ ፕሪሚሌኒያሊዝም ማለት ወይም ባጭሩ ብዙ ሰዎች ፕሪሚሌኒያሊዝም ይሉታል፣ ቅድመ ሺህ ዓመት ማለት ነው። ፕሪ ማለት ቅድመ ማለት ነው። ፖስት ማለት ድህረ ማለት ነው። ስለዚህ እነዚህ ነገሮች እንግዲህ ፖስት ድህረ ሺህ ዓመት ፖስት ሚሌኒያሊዝም ፕሪሚሌኒያሊዝም አለ። እዚህ ላይ ተምታታ ነገር አለ፣ ይቅርታ። ለማንኛውም አሳያችኋለሁ። እግዚአብሔር ይመስገን። እና እነዚህ ነገሮች ስንመለከት የፓወርፖይንቱን ሪሞት ኮንትሮል ቤት ረስቼው መጣው እና ስትመለከቱ ስዕሉ ላይ እንደምታዩት እዚህ ላይ ስታዩ ምንድን ነው የምንመለከተው? ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ኃጢአት ከሞተ በኋላ ያለው ዘመን የቤተ ክርስቲያን ዘመን ነው። ጌታ ካረገበት ጊዜ ጀምሮ ያለው እና በዓለ ሃምሳ ከበዓለ ሃምሳ ጊዜ ጀምሮ የቤተ ክርስቲያንን ዘመን ነው የምናየው። እንግዲህ ዘመኑን የመጨረሻውን ዘመን ስናጠና ይህንን በአይነ ህሊናችሁ መውሰድ አለባችሁ። እና በተቻለ መጠን ስዕላዊ በሆነ መንገድ እንድታዩት ነው ይህንን ያዘጋጀሁት። ስለዚህ የቤተ ክርስቲያን ቤተ ክርስቶስ የሞተበት ጊዜ አለ። ከተነሳ ጊዜ ጀምሮ ቤተ ክርስቲያን ከበዓለ ሃምሳ ከተጀመረችበት ጊዜ ጀምሮ የቤተ ክርስቲያን ዘመን አሁንም አለ፣ እስካሁን አለ። መቼ እንደሚያቆም አናውቅም። የሚል አመለካከት ነው ያለው እና ይሄ የጌታ መምጣትን ይሄ የቤተ ክርስቲያን እንግዲህ የተለያየ አመለካከታች አሉ። የቤተ ክርስቲያን ዘመን የሚያበቃው ቤተ ክርስቲያን ከተነጠቀች በኋላ ነው ብለው የሚያምኑ አሉ። የለም ጌታ ዳግመኛ ሲመጣ ነው ብለው የሚያምኑ አሉ። ግን ሁሉንም ግን እኔ እዚህ ላይ አስቀምጨዋለሁ። የጌታ መከራው የተቀበለበት የሞተበት ጊዜ አለ። ብሉይ ኪዳን አብቅቶ አዲስ ኪዳን የተጀመረበት የቤተ ክርስቲያን ዘመን አለ። አሁን ያለንበት ቤተ ክርስቲያን የምትነጠቅበት ጊዜ አለ የሚባል ዘመን አለ ጊዜ አለ። እንደገና ደግሞ ታላቁ መከራ የሚባል አለ። በ666 ማሳየቱን መርጬ ያለው እዛ ላይ እና የጌታ ዳግመኛ ምጽአት ከቅዱሳኑ ጋር አሁን ዘካርያስ ላይ ያነበብኩላችሁ የጌታ ዳግመኛ ምጽአት ነው። ከዛ በኋላ ምን አለ? ሺህ ዓመት የክርስቶስ መንግስት አለ። ከሺህ ዓመቱ የክርስቶስ መንግስት በኋላ ምን አለ? የዘላለም መንግስት አለ። እነዚህን በአይነ ህሊናችሁ በደንብ ማስቀመጥ አለባችሁ ስለ መጨረሻው ዘመን ስናጠና። አሁን ክርስቲያኖች በዚህ ጉዳይ ላይ ሲለያዩ እንግዲህ ይሄ ሺህ ዓመቱን ብዙዎቹ ወዴት ይወስዱታል? ወደ ተለያየ ቦታ ይወስዱታል። ሺህ ዓመትን አስመልክቶ የሚመጡ አስተያየቶችን ተመልከቷቸው። የመለያያውን ሐሳብ ተመልከቱ። የመለያያው ሐሳብ ሺህ ዓመት አሚሌኒያል የሚባሉት ሺህ ዓመት የለም የሚሉት ሺህ ዓመትን አስመልክቶ የሚናገሩት የእግዚአብሔር መንግስት አሁን በምድር ላይ በቤተ ክርስቲያን በኩል ምን እያደረገች ነው? እየሰራች ነው። ወደፊት የሚሆን ሺህ ዓመት የሚባል የለም ይላሉ። ቅድም በግራፉ ላይ አስቀመጥኩላችሁ የመጨረሻውን የሺህ ዓመቱን ጊዜ የለም ይላሉ። አንበሳ ከደቦል ጋር ይተኛል የሚለው በመጽሐፍ ቅዱስ በብሉይ ኪዳን ነቢያቶች የተነገረው ዘመን የቤተ ክርስቲያን ዘመን ውስጥ አምጥተው ነው ያንን የሚያሳዩት። ቤተ ክርስቲያን ዘመን ውስጥ ነው የሚያመጡ። አሁን ነው ያለው ሺህ ዓመቱ ብለው ያምናሉ ማለት ነው። ግልጽ ነው፣ ግልጽ ነው። ስለዚህ እነዚህ አሚሌኒያሊስቶች ሺህ ዓመት የለም የሚሉ ናቸው። ሌሎቹ ፖስት ሚሌኒያሊዝም የሚባሉት ደግሞ ወንጌል ድል እየነሳ አሁን ያለው ራሱ ወደ ሺህ ዓመት ውስጥ ይገባል። ስለዚህ ክርስቶስ ቤተ ክርስቲያን ድል ከነሳች በኋላ ዓለምን በወንጌል ካሸነፈች በኋላ ነው የሚመጣውና ስለዚህ ወደፊት በቤተ ክርስቲያን አሁን በቤተ ክርስቲያን ውስጥ በሚካሄደው የወንጌል ስራ ዓለምን ድል መንሳት የሚያስችል ሁኔታ ይገኛል። ሺህ ዓመት ወደ ሺህ ዓመት የሚያገባን የቤተ ክርስቲያን ውስጥ የተጀመረው የአሁኑ ስራ ነው የሚሉ ናቸው። ሂስቶሪክ ፕሪሚሌኒያሊስት የሚባሉት ወይም ታሪካዊ ቅድመ ሺህ ዓመት የሚባሉት ሺው ዓመት በቁጥር የሚገደብ ዘመን አይደለም። አሁን ክርስቶስ ኢየሱስ በሰማይ ላይ እያለ ምን እያደረገ ነው? እየገዛ ነው አሁን ያለው የሚሉ ናቸው። በቁጥር የሚገደብ ጊዜ አይደለም እና ዲስፔንሴሽናል ሚሌኒያሊስቶች ምን ይላሉ? ሺህ ዓመት በጌታ ዳግመኛ ምጽአት ይጀመራል። ሺህ ዓመት ከጌታ ዳግመኛ መምጣት በኋላ ነው የሚሉ ናቸው። ግልጽ ነው፣ ግልጽ ነው። ሁለተኛ እንመልከት። ቤተ ክርስቲያንን የት ጋ ነው የሚያስቀምጧት? ቤተ ክርስቲያን ለአሚሌኒያሊስቶች ወይም ሺህ ዓመት የለም ለሚሉት ቤተ ክርስቲያን አዲስቷ እስራኤል ናት። ኦልሬዲ ቤተ ክርስቲያን ማንን ተክታለች? ባለፈው እናስተማርኳችሁ እስራኤልን ተክታለች ብለው ያምናሉ። እና እነዛም ፖስት ሚሌኒያሊስቶችም ቤተ ክርስቲያን አዲሲቷ እስራኤል ናት ብለው ተመሳሳይ ቪው አላቸው። ሂስቶሪክ ፕሪሚሌኒያሊስቶች ግን በቤተ ክርስቲያንና በእስራኤል መካከል ልዩነት አለ። ቤተ ክርስቲያን መንፈሳዊ እስራኤል ስትሆን፣ እስራኤል ደግሞ ወደፊት የተሰጣት ተስፋ አለ የሚል አቋም አላቸው። እና ዲስፔንሴሽናል ሚሌኒያሊስቶች ምን ይላሉ? ቤተ ክርስቲያንና እስራኤል አንድ አይደሉም። ቤተ ክርስቲያን ከትንሣኤ እስከምትነጠቅ ድረስ ስትሆን፣ እስራኤል ደግሞ ከቤተ ክርስቲያን መነጠቅ እስከ ሺው ዓመት ያለው ጊዜ ይመለከታታል ይላሉ። አያችሁት ልዩነቱን? ግልጽ ነው፣ ግልጽ ነው። ያው ጽሑፉ ግልጽ ነው አይደል? እግዚአብሔር ይመስገን፣ ግልጽ ነው። እግዚአብሔር የተመሰገነ ይሁን። ሌላም እናየው ታላቁ መከራ የሚለውን። እንግዲህ ታላቁ መከራ ቅድም እንዳልኳችሁ ቤተ ክርስቲያን መነጠቋ ከተነጠቀች በኋላ ከጌታ ዳግመኛ ምጽአት በኋላ በዘካርያስ ላይ አለ አይደለም ያነበብነው የጌታ ዳግመኛ ምጽአት የሚሆንበት ምክንያት ማለት ነው። ከጌታ ዳግመኛ ምጽአት በፊት የሆነው ነው ታላቁ መከራ። ይህ ብዙ በመጽሐፍ ቅዱስ ውስጥ የተነገረ ነው፣ በተለይ በብሉይ ኪዳን። ታላቁ መከራ አሁን ያለንበት ዘመን ነው ይላሉ። ቤተ ክርስቲያን ኦልሬዲ እየተሰደደች ነው፣ ታላቅ መከራ ውስጥ ነች ያለችው ብሎ የሚያምኑ አሉ። አዎ ስደት አለ በእርግጥ፣ ግን ታላቁ መከራ ግን አይደለም። ታላቁ መከራ የተገለጸው በጣም ከበድ ባለ ቋንቋ ነው። እና ፖስት ሚሊናሊስቶቹ ታላቁ መከራውን ያለንበት ዘመን ጋር ያይዙታል። ሂስቶሪክ ፕሪሚሊያኒስቶች ቤተክርስቲያን ወደፊት በሚሆነው መከራ ውስጥ ታልፋለች ብለው ያልፋል ያምናሉ። ዲስፔንሴሽናሊስቶች ቤተክርስቲያን ከታላቁ መከራ በፊት ትነጠቃለች ይላሉ። በእነዚህ በሁለቱ መካከል በተለይ እነዚህ ማውዙም ያሳይ ከሆነ የግዴታ ሪሞቱ ያስፈልጋልና ሂስቶሪክ ፕሪሚሊያኒያሊስቶችና ዲስፔንሴሽናል የመጨረሻዎቹ ሁለቶቹ ማለት ነው ያላቸው ልዩነት ልብ በሉ። ቤተክርስቲያን ወደፊት በሚሆነው መከራ ውስጥ ታልፋለች ወይም መነጠቅ የሚባል ነገር ምን አደረገ የለም ነው የሚሉት። የለም መነጠቅ የለም ነው የሚሉት። ዲስፔንሴሽናል ሚሊያኒያሊስቶች ግን አይደለም ታላቁ መከራ ቤተክርስቲያን ከተነጠቀች በኋላ ነው የሚሆነው ይላሉ። ግልጽ ነው ግልጽ ነው። እነዚህን ባታጠኗቸው ምንም አይደለም። ዋናው ጌታ መምጣቱ እንዳትረሱ። ምንም አይደለም አይዟችሁ። ስለዚህ እነዚህን ሁኔታዎች እነዚህ ዘመኖች ናቸው አሁን ምን ወያያቸው ትልልቅ ነገሮች እነዚህ ፖይንቶች ናቸው። መጨረሻውን ዘመን ሲጠና የቤተ ክርስቲያን ጉዳይ ይነሳል፣ የቤተ ክርስቲያን መነጠቅ ጉዳይ ይነሳል፣ የመከራው ዘመን ይነሳል፣ የጌታ ዳግመኛ ምጽአት ይመጣል፣ ሺህ ዓመት አለ፣ የዘላለም መንግስት ጉዳይ አለ። እነዚህ ነጥቦች ናቸው እንግዲህ በየጊዜው የሚነሱት። የሙታን ትንሣኤና ፍርድ መቼ ነው የሚሆነው ለሚለው አመለካከቶቻቸውን ተመልከቱ። ትንሣኤ አሚሌኒያሊስቶች ምን ይላሉ? ጌታ ዳግመኛ ሲመጣ የሚያምኑም የማያምኑም በአንድነት ምን ያደርጋሉ? ይነሳሉ። በቃ ጌታ ምን ሲያደርግ ነው የሚሆነው? ዳግመኛ ሲመጣ ነው የሚሆነው። ፖስት ሚሌኒያሊስቶችም ልክ እንደዛው ነው፣ የሚያምኑም የማያምኑም በአንድነት ይነሳሉ ይላሉ። ሂስቶሪክ ፕሪሚሌኒያሊስቶች ግን አማኞች ከሺው ዓመት በፊት ሲነሱ የማያምኑ ግን ከሺህ ዓመት በኋላ ምን ያደርጋሉ? ይነሳሉ ብለው ያምናሉ። ከሺህ ዓመት በኋላ ይነሳሉ። ዲስፔንሴሽናል ሚሌኒያሊስቶች ቤተ ክርስቲያን ትነጠቃለች ከመከራ በፊት፣ የብሉይ ኪዳን ጻድቃንና በታላቁ መከራ ጊዜ የሚሞቱት በዳግመኛ ምጽአት ምን ያደርጋሉ? ይነሳሉ። ሺው ዓመቱ ከመጀመሩ በፊት ይነሳሉ፣ ወደ ሺው ዓመት ይገባሉ። የማያምኑ ግን ለዘላለም ፍርድ ከሺህ ዓመት በኋላ ምን ያደርጋሉ? ይነሳሉ። ዋች ልዩነቱን አሁን እንግዲህ ጠንከር እያለ መጣ ማለት ነው። ግልጽ ነው ግልጽ ነው። አዎ ሲገሌ ይባላል። ሲገሌ ሲባል ምን ነው የሚባለው? ናገሌ ጅራ ነው። ፍርድን ተመልከቱ። ፍርድ ደግሞ አስመልክቶ የሰው ልጆች ሁሉ የሚፈረድባቸው አንድ ላይ ነው ይላሉ። ሺህ ዓመት የለም የሚሉት እና ፖስት ሚሊኒያል የሰው ልጆች ሁሉ የሚፈረድባቸው አንድ አይነት ናቸው እነሱ አመለካከታቸው። ሂስቶሪክ ፕሪሚሊኒያሊስቶች ግን ፍርድ ከታላቁ መከራ በኋላ በጌታ ዳግመኛ ምጽአት ይሆናል ብለው ነው የሚያምኑት። ዲስፔንሴሽናል ሚሊኒያሊስቶች ግን አማኞች የሥራ ፍርድ ይቀበላሉ ከተነጠቁ በኋላ በጌታ ፊት። ምክንያቱም ለኃጢአታችን ስለሞተ ከኩነኔ ስላዳነን አማኞች የምን ፍርድ ነው የሚፈረድባቸው? የሥራ ፍርድ። አዎ መክሊታችንን አለመጠቀም መጠቀም። ይህንን ሁሉ እናያለን ወደፊት። አይሁዳውያንና አህዛብ በታላቁ መከራ ፍጻሜ ላይ ይፈረድባቸዋል። ያ ምንድን ነው? ታላቁ መከራ ፍጻሜ ላይ ጌታ ምን ያደርጋል? ዳግመኛ የሚመጣበት ነው። ያን ጊዜ ይፈረድባቸዋል። የማያምኑ ግን በሺ ዓመት ፍርድ ጊዜ ምን ይሆናሉ? የማያምኑ በሺ ዓመት ፍርድ ጊዜ የማያምኑ ግን በሺ ዓመት ፍርድ ጊዜ ይበየንባቸዋል። በመጨረሻ ማለት ነው ነጩ ዙፋን ፍርድ የሚባለው ምዕራፍ 21 ላይ የተጻፈው ማለት ነው። ታላቁ መከራ አሁን ያለንበት ዘመን ነው እና ታላቁ መከራ እነዚህኞቹ ታላቁ መከራን አስመልክቶ አሁን ያለን አይ ቲንክ ይሄ መጥፋት ያለበት ነው። እግዚአብሔር የተመሰገነ ይሁን። ያምራል። አስተያየታችሁን እንግዲህ ስልክ እየደወላችሁ ንገሩኝ። እግዚአብሔር ይመስገን። ያ ስለዚህ እንግዲህ እነዚህ ነገሮች ስንመለከት የጌታን መምጣት አስመልክቶ ያላቸውን አመለካከት ተመልከቱ። አሚሌኒያሊስቶች ሺህ ዓመት የለም የሚሉት በመነጠቅና በጌታ ዳግመኛ ምጽአት መካከል ልዩነት የለም ነው የሚሉት። በአንድ መምጣት የዘላለም መንግስት ይጀመራል። ሺህ ዓመት የሚባል ነገር የለም። ኦልሬዲ ሺህ ዓመት ስለሆነ አሁን ያለ ነው ማለት ነው። ጌታ መጣ ማለት በቃ የዘላለም መንግስት ነው የሚጀመረው። እና ፖስት ሚሌኒያሊስቶች ጌታ ኢየሱስ ከሺህ ዓመት በኋላ ዳግመኛ ምን ያደርጋል? ይመጣል። በዳግመኛ መጽሐቱና በመነጠቅ መካከል ምንም ልዩነት የለም ይላሉ። እነዚህኞቹ ሂስቶሪክ ፕሪሚሌኒያሊስቶች መነጠቅና የጌታ መምጣት አንድ ላይ የሚሆኑ ናቸው። በሁለቱ መካከል የጊዜ ልዩነት የለም። ዳግመኛ መጽሐቱ ሺውን ዓመት ይጀምራል ይላሉ። ዲስፔንሴሽናል ሚሌኒያሊስቶች መነጠቅ ለቤተ ክርስቲያን የሚሆነው ከታላቁ መከራ በፊት ሲሆን፣ ዳግመኛ መጽሐት የሚሆነው ግን ከታላቁ መከራ በኋላ ነው ብለው ይላሉ። እናንተ የትኞቹ የሆናችሁ ይመስላችኋል? የመጨረሻው። ለምንድን ነው የተስማማችሁ? ስንቶቻቸው የመጨረሻው ይስማማቸዋል? በድምፅ ብልጫ አይን አይስማማኝ የምትሉ እስቲ። እግዚአብሔር ይመስገን። ሁሉም መጽሐፍ ቅዱስ ነው የሚጠቅሱት።
አምነን ከተረዳን ጊዜ ጀምሮ ጨብጠነዋል የምንለው ይህ ዳር ያኖርከው።
ኦኬ። ስለዚህ በአጠቃላይ ስንመለከት የቤተ ክርስቲያን ዘመን አለ፣ ታላቁ መከራ አለ፣ ሺህ ዓመት አለ፣ የዘላለም ምን አለ? መንግስት አለ። እነዚህ ናቸው የመጨረሻን ዘመንን አስመልክቶ እንድንነጋገር መነሻ የሚሆኑት። የቤተ ክርስቲያን ዘመን መቼ እንደሚያበቃ ዘመኑን በትክክል ማንም አያውቀው። ታላቁ መከራ በራእይና በዳንኤል ትንቢት መሰረት 7 ዓመት እንደሚሆን ይታመናል። ሺህ ዓመት ነው። እና እነዚህን ነገሮች ነው ማየት ያለብን። እና በአይነ ህሊናችሁ እነዚህን ካያችሁ ወደፊት፣ አሁን እንግዲህ በሺው ዓመት ይሄ ይሆናል ሲባል የትኛው ቦታ ላይ እንዳለ ሺው ዓመቱን በአይነ ህሊናችሁ ማስቀመጥ አለባችሁ። የዘላለሙ የጌታ መንግስትን አስመልክቶ ስንነጋገር ከሺው ዓመት በኋላ ያለውን ማቆሚያ የሌለውን የጌታን መንግስት ነው የሚያሳየው። አሁን ትልቅ ጥያቄ የሚነሳው ሺህ ዓመት ለምን የሚለው ጥያቄ ነው። ለምንድን ነው ሺህ ዓመት የሚያስፈልገው? ከመጣ ኢየሱስ አንዴ ጠቅልሎ ለምን ወደ ዘላለሙ መንግስት ያመጣል? እኔ እንደውም አንዳንድ ጓደኞች እንዴ ስማ ተስፍሽ ትቀልዳለ እንዴ ገና እንደገና እዚህ ምድር ላይ ኢየሱስ ይገዛል ብለህ ታምናለህ ይሉኛል። እና እኔ በበኩሌ በጣም ስትሪክትሊ ሺው ዓመቱ የክርስቶስ መንግስት እንደሚኖር አምናለሁ። እስካሁን ያለኝ መረዳት መጽሐፍ ቅዱስን ሳጠና ያየሁት እንደዛ ነው። በነገራችን ላይ በዚህ ጉዳይ ላይ ክርስቲያኖች ልዩነት ቢኖራቸው ሐሰተኛና እውነተኛ በመባል ብሌም መደራረግ አይገባም ብዬ ነው የምለው። መጽሐፍ ቅዱስ ትንቢትን ስንተረጉም የሚመስሉን መረዳቶች አሉ እና በእነዚህ መረዳቶች ላይ ተመስርተው ክርስቲያኖች የግድ እንትን ማለት የለም። በጣም ሜጀር የሆነ የክርስትናን እምነትንና ህልውናን የሚነካ ነገር እስካልሆነ ድረስ ችግር ይሆናል። በቅርብ ጊዜ አዲስ የመጣ ነገር አለ እና በቅርብ ጊዜ መጣ የተነሳ ስለ መጨረሻው ዘመን ያለ አመለካከት በጣም ጠንካራ ቃል ነው የሚጠቀሙት እና ዶሚኒየን ቴዎሎጂ ይላሉ እና ቴዎኖሚ ወይንም ሪኮንስትራክሽን ይባላል። እና ዶሚኒየን ማለት ብዙዎቹ ካሪዝማቲክ ሰባኪዎች እንደዚህ ካሪዝማቲክ ኦሪየንትድ የሆኑና አንዳንድ ሰዎች በእንደዚህ ያለ ጉዳይ ላይ ጠንካራ የሆኑ እንትኖች አሉ። ዓለምን በሙሉ ምን እናደርጋለን? በዚህ አመለካከት ክርስትና የዓለምን ህብረተሰብ በሙሉ በመቆጣጠር የእግዚአብሔርን መንግስት በምድር ላይ ተግባራዊ ማድረግ አለበት የሚል አቋም አላቸው። ሚሊታንት እና ንግግራቸው፣ ሁኔታቸው ሲታይ በምን አይነት ሁኔታ እንደሚያደርጉት የተደራጀ ነገር አይኖራቸውም እንጂ ይሄ ነገር ተቀባይነት ቢያገኝ ወዴት ይሄዳል ቢባል ወደ ፎርስም እንዳይሄድ ያስፈራል። አም ቴሊንግ ዩ እና ቤተ ክርስቲያን ሰዎች ለእግዚአብሔር ህግና ለክርስቶስ እንዲገዙ ማድረግ ይኖርባታል የሚሉ ናቸው። እና ስትሮንግ ስታንድ ነው። እናም ዶሚኒየን ማለት በቃ መግዛት አይደለም፣ በድል በቃ የእግዚአብሔርን ነገር በግድ ዓለም እንዲቀበል ማድረግ አለባት ወደሚል አይነት አመለካከት ሁሉ የሚሄዱ አይነት ሁኔታ እንዳለ ነው የምናየው። ወደ ዘካርያስ መጽሐፍ ላይ እንመጣለን እና ዘካርያስን መጽሐፍ በመመልከት የዛሬውን መልእክት በአይነ ህሊናችን የሳልናቸውን ነገሮች እናያለን። እግዚአብሔር የተመሰገነ ይሁን። ዘካርያስን ትንቢት ስናይ በጣም የምደነቅበት የምወደው ክፍል ነው በመጽሐፍ ቅዱስ ውስጥ ካሉ የትንቢት መጽሐፍቶች ውስጥ። እግዚአብሔር የተመሰገነ ይሁን እና ዘካርያስ በምዕራፍ 14 ላይ የሚናገረው ነገር ከምዕራፍ 12 ጀምሮ ብትመለከቱ ስለ እስራኤል የተነገረ እግዚአብሔር ቃል ሸክም ይህ ነው። ምራፉ ያው ከጊዜ በኋላ ሰዎች መጽሐፍ ቅዱስን ሪፈር ለማድረግ እንዲረዳ ያደረጉት ነው እንጂ አንድ ላይ ነው የተጻፈው ኦልሞስት። እና ሰማያትን የዘረጋ ምራፍ 12 ላይ ብትመለከቱ ቁጥር 1 ምድርን የመሰረተ የሰውን መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አድርጋታለሁ። ይህን ባለፈው ተመልክተናል። ስለዚህ ባጭሩ ምንድን ነው ዛሬ በሚድል ኢስት ውስጥ የሚካሄደው ነገር? በዚህ ትንቢት መሰረት ሌሎችም ትንቢቶች አሉ፣ እግዚአብሔር በሚድል ኢስት ውስጥ ከባድ የሆነ ሁኔታ እንደሚሆን ነው የምናየው። እና አሕዛብ ሁሉ በሚድል ኢስት ሊሰበሰቡ እንደሚችሉ፣ ኢየሩሳሌም የማን ዋና ከተማ ትሆናለች? ኢየሩሳሌምን ለአሕዛብ የመንገድገድ ዋንጫ አድርጋታለሁ። ይህ በታሪክ ሆኖ አይታወቅም። እና በዚህ ቦታ ላይ ተመልከቱት የሚናገረውን ለአሕዛብ ሁሉ ይላል። All nations are going to be involved በዚህ ጉዳይ ላይ ቻይና ኢንቮልቭ ነች፣ ራሽያ ኢንቮልቭ ነው። እንግዲህ ከነሱ ጋር ያበሩ ሁሉ አብሮ ኢንቮልቭ እንደሚያደርጉ፣ አሜሪካ ኢንቮልቭ ነች፣ ሚድ ኤውሮፕ ኢንቮልቭ ነው። እና ኢየሩሳሌምን አስመልክቶ ዛሬ በየጊዜው ስብሰባ የአሜሪካን ፕሬዚዳንቶች በዚህ ጉዳይ ጊዜውን ኢንቨስት ያላረገ የለም። ትዝ ይለኛል ፕሬዚደንት ቡሽ በተመረጠበት ጊዜ መጀመሪያ ላይ አለ አይደለም፣ እኛ ስለ ውጭ አገባንም ሀገራችን ብቻ ነው፣ ሀገራችን ኢየሩሳሌምን ጥሎ የሀገሩ ፕሬዚዳንት በሰላም ሆኖ ሱፐር ፓወር ሆኖ የሚኖር የለም። ኢት ሪሊ ሁሉንም ይነካል። እና በጣም ከባድ ነገር ነው እግዚአብሔር በዛ ሁኔታ ውስጥ ሲካሄድ የምናየው። ይኸው በቃሉ ላይ እንደምታዩት ነው፣ በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አድርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። እነዚህ ነገሮች ስንመለከት እግዚአብሔር የሚያስተምረን ምንድን ነው? እግዚአብሔር የሚያስተምረን ነገር ትልቅ ነገር ምንድን ነው? ነቢያቶቹ የተናገሩት ትንቢት የሚፈጸምበትን ሁኔታ ልብ እንድንል እንድናይ ያደርገናል። በዚያን ቀን ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አድርጋታለሁ ያለው ይኸው ዘመኑን ያሳየናል፣ ያለንበትን ዘመን። ያ በዓለም ላይ በኢየሩሳሌም ሰላም እንዲወርድ ለማድረግ ያልተሞከረ ነገር የለም፣ እስካሁን አልተቻለም። አያችሁት? እና አይሁዳውያኖቹ አንድ ነገር በቆፈሩ ቁጥር ምን ልበላችሁ፣ የሚደረገው ሰላማዊ ሰልፍ፣ የሚደረገው ጦርነት በየጊዜው ብጥብጥ 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 ነው። ምንድን ነው እዛ ምድር ላይ ያለው? የዓለም ሕዝብ ሁሉ ለምን ይቸገራል? አፍሪካ ውስጥ ስንት ሕዝብ እያለቀ ዝም ብለው፣ እዛ ላይ ግን ሁሉ ሀገር ይነካል። ይሄ ነቢያቶቹ ተመልከቱ እንግዲህ ከጌታ ኢየሱስ ክርስቶስ ልደት በፊት የተነገረ ትንቢት ነው ይሄ ትንቢት። ስለዚህ ቅድም ያየናቸው ትርጉሞች በሙሉ በብሉይ ኪዳን ለእስራኤሎች የተነገረ ስለ ኢየሩሳሌም የተነገረው ትንቢት በሙሉ በቤተ ክርስቲያን ወደ ቤተ ክርስቲያን ተሻግሯል። አሁን ያለችው ኢየሩሳሌምን የምትተካ ማን ነች? ቤተ ክርስቲያን ነች። እስራኤልን የምትተካ መንፈሳዊ እስራኤል የሆነችው ቤተ ክርስቲያን ነች። ስለዚህ በብሉይ ኪዳን ያለው ትንቢት በሙሉ እንደሚፈጸም እያሰብን ኢየሩሳሌም ሲል ኢየሩሳሌምን አናስብም፣ እስራኤል ሲል እስራኤልን አናስብም ብለው ይላሉ። እንደዚህ ብሎ መጽሐፍ ቅዱስን ለመተርጎም እንዴት ይቻላል? ስለዚህ በዚህ ቦታ ላይ የምንመለከተው ትንቢት ኢየሩሳሌም የምትባለውን አገር ነው የሚመለከተው። አዲስ አበባን አይመለከትም፣ ኒውዮርክን አይመለከትም፣ ዋሽንግተን ዲሲን አይመለከትም፣ ኢንግላንድ ውስጥ ያለችውን አለ አይደለም ለንደንን አይመለከትም፣ ፈረንሳይን አይመለከትም። ይሲ በዓለም ላይ ያሉ የታወቁትን ኢየሩሳሌምን ነው የሚመለከተው። እግዚአብሔር ይመስገን። ይሄ በጣም ግልጽ ነገር ነው። ስለዚህ እነዚህን ነገሮች ስትመለከቱ፣ ዜና ላይ ስታዩ የአምላካችን የእግዚአብሔር ቃል የሚናገረው ትንቢት ሊፈጸም ወዳለበት ዘመን እየመጣን እንዳለ ማስታወሻና ማሳሰቢያ ነው ለእኛ። ትንቢት በዓይናችን እየተፈጸመ እንዳለ ነው የምንመለከተው። አያችሁት? ሰማዩን ሲቀላላ ይላል አይደለም። ዘመኑን ሁኔታውን አይተን ዝናብ ሊዘንብ ነው እንል የለም። ሁኔታውን አይተን ክረምት ሊመጣ ነው እንላለን። በጋው እየመጣ ነው እንላለን። ዛፎቹ ሲያቆጠቁጡ እያያችሁ ይላል። አሁን እኛ ሰፈራችን ውስጥ ዛፎቹ ውይ ሊወጣ ነው፣ በቃ ሰመር ስፕሪንግ ኢዝ ካሚንግ ስፕሪንግ፣ በቃ ደስታውን ሁላችንም ኤክሳይትን ነውናል። ከስፕሪንግ ይልቅ የጌታ መምጣትን የሚያመለክቱ ብዙ የሆኑ ምኖች አሉ፣ ምልክቶች አሉ። ይሄ ምን ያሳስበናል? መሄጃችን መድረሱን፣ የጌታን ዳግመኛ ምጻት፣ ወደ እኔ ወስዳችኋለሁ ያለውን። ስለ መነጠቅ በደንበኛ እንማራለን። ስለ ወደ ጌታ መሄድ ምን ማለት እንደሆነ በደንበኛ እንመለከታለን። ስለዚህ በዚህ ጊዜ ምንድነው የሚሆነው? ይሄ ለኢየሩሳሌም የተነገሩት ነገሮች የምድር አሕዛብ ሁሉ በእስራኤል ላይ የሚከማቹበት ጊዜ ይመጣል። እሱ ታላቁ መከራ ነው። ዘካርያስ በመራፍ 14 ላይ የሚናገረው ጌታ ኢየሱስ ክርስቶስ ሺው ዓመቱን የሚያስጀምረው በዚህ በታላቁ መከራ መጨረሻ ላይ ሲመጣ የሚሆነውን ነገር ነው። እስራኤላውያኖች በዚህ ጊዜ ጌታን አያውቁትም፣ አሁን አያውቁትም። ብዙ አይሁዳውያኖች ከሃዲዎች፣ እግዚአብሔር ደንታ የሌላቸው በአይሁድ እምነት በጁዳይዝም ደግሞ አከራሪ የሆኑ ኦርቶዶክስ ጆዎች አሉ፣ እግዚአብሔርን የማያምኑ ኤቲስቶች አሉ። በነገራችን ላይ በኢየሩሳሌም የመጀመሪያ ሆሞሴክሹዋል ስብሰባ ሰላማዊ ሰልፍ የተደረገው እኔ የሰማሁት እስራኤል ውስጥ አንድ ጊዜ አሜሪካን ሀገር ከመስማቴ በፊት ኢየሩሳሌም እንደተደረገ ነው የሰማሁት። ብዙዎቹ እግዚአብሔርን የማያምኑ አስማተኞች፣ ተንኮለኞች በፍልስፍናቸው እነ ማርክስ ምንድን ነው እሱ? ጁ የነበረ ሰው ነው ታውቃላችሁ። በጣም ብዙ የክህደት ትምህርቶችን ያስተማሩ ሰዎች ሁሉ አይሁዶች ናቸው። ስለዚህ ሰዎች በአይሁዳዊነታቸው በዘራቸው አይደለም መመልከት ያለብን፣ እንደ ማንም ሰው ነው ትሪት የሚያደርጋቸው እግዚአብሔር። ነገር ግን የተነገረ ደግሞ የተስፋ ቃል አለ። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ የተስፋ ቃሎች የሚፈጸሙት መቼ ነው ብለን ብንል ኢየሩሳሌም በአሕዛብ ስትከበብ ጌታ ኢየሱስ ክርስቶስ ምን ያደርጋል? ይመጣላታል። አያችሁት? እና ኢየሱስ ክርስቶስ ሊያድናቸው ሊታደጋቸው ይመጣል በአርማጌዶን ጦርነት ጊዜ። ምዕራፍ 14 ላይ ይህን ነው የምናየው። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ ለሰልፍ ሰበስባለሁ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶች ይነወራሉ፣ የከተማይቱ እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዚህ አሕዛብ ጋር ይዋጋል። ጌታ ይገለጣል። ክብር ለእግዚአብሔር ይሁን። በራእይ መጽሐፍ ላይ ተጽፏል ኢየሱስ ክርስቶስ በአርማጌዶን ጦርነት መጨረሻ ላይ እንደሚመጣ። በሰልፍ ቀን እንደተዋጋ በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ምን ያደርጋሉ? ይቆማሉ። ይህ ተምሳሌታዊ ንግግር አይደለም፣ ተምሳሌታዊ ንግግር አይደለም። ስፒሪቹዋላይዝ አድርገን በመንፈሳዊ መልኩ የምናየው አይደለም። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግ ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳል። በተራሮች ሸለቆ ትሸሻላችሁ፣ በይሁዳም ንጉሥ በዖዝያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔርም ከቅዱሳኑ ሁሉ ጋር ምን ያደርጋል? አልተፈጸመም ይሄ ትንቢት በፍጹም በዘመን በምንም አይነት ዘመን ሆኖ አያውቅም። ይሄ ትንቢት አይፈጸምም ብለን ካመንን ሌላው እንዴት ነው የምናምነው? ሌላው እንዴት ማመን እንችላለን? ይሄ መሆን ካልቻለ ይሄ ቃል የእግዚአብሔር ቃል ይፈጸማል። ይሄ ቃል ሊፈጸም ወዳለበት ዘመን ነው እየገሰገስን ያለ ነው። ዛሬ እስራኤል በዓለም ላይ ባሉ አገሮች ሁሉ አንድ ፓወር ፖይንት አለ። እንዳያሰቀቃቸው ብዬ ነው እንጂ የሰራሁት አይሁዳውያኖች የተቀበሉትን መከራ ይቅርታ ብትመለከቱ በጣም 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 የሚያስደንቅ ነው። አይሁዳውያኖች የተቀበሉትን መከራ ብናይ በአውሮፓ ውስጥ የተቀበሏቸውን መከራዎች ብትመለከቱ በፖላንድ ውስጥ ይህን ያህል ሺህ አይሁዳውያን ነበሩ፣ ከነዚህ ውስጥ ይህን ያህል ተገድሏል። እያንዳንዱ የአውሮፓ አገር ውስጥ የተገደሉት ሊስታቸውን ብትመለከቱ በሰቀቀን ትሞታላችሁ። ይህ ሁሉ ደርሶባቸው ግን ይኸውና ህዝብና ኔሽን ሆኖ ዛሬ በመካከለኛው ምስራቅ አሉ። እንደገና ደግሞ አሁን በዓለም ሁሉ የአይሁድ ጉዳይ፣ የእስራኤል ጉዳይ፣ የኢየሩሳሌም ጉዳይ ትልቅ አጀንዳ ሆኖ በሰዎች ዘንድ የተያዘ ነጥብ ሆኗል። ይሄ አያስደንቅም ወገኖች? ይህንን ስንመለከት አጋጣሚ ነው ልንለው የምንችለው ነገር አይደለም። አንድ ሰው ምን አለው አንድ ጊዜ ሲናገር፣ መጽሐፍ ቅዱስ እውነተኛ መሆኑን በምን ታውቃለህ ብሎ ይጠይቀዋል። እስራኤልን ተመልከታለሁ ማስረጃ ናቸው እና የእስራኤልን ህዝብ ታሪክ ብቻ በማየት መጽሐፍ ቅዱስን እኮ ማየት ትችላላችሁ። ሂስትሪ ኦፍ ዘ ጁዊሽ ፒፕል ኦልድ ቴስታመንት ኦልሞስት እዛ ውስጥ ያለው የእግዚአብሔር ታሪክ ነው። ነገር ግን በአይሁድ ህዝብ ውስጥ የተሰራ ታሪክ ነው። ስለዚህ የመጨረሻው ዘመን ዛሬ በአይናችን ፊት በሚድል ኢስት በሚካሄደው ሁኔታ ውስጥ እየሆነ ነው ያለው። ይህ ማለት አይሁዳውያኖች አሁን ቅድም እንዳልኳችሁ በጌታ ያልሆኑ ብዙ ሰዎች አሉ። ክርስቲያኖችን የሚያሳድዱ ሰዎች አሉ። እግዚአብሔር የማይወደውን ፍርደ ገምድል የጽድቅ ያልሆነ ነገር የሚያደርጉ ሰዎች አሉ። ነገር ግን ታላቁ መከራ ግን ሁለት ዓላማ አለው። አንደኛው በታላቁ መከራ ጊዜ እግዚአብሔር እስራኤልን ምን ያደርጋል? It's a historical judgment. እስራኤላውያኖች ይቀጣሉ። በዚያን ጊዜ ጌታ ኢየሱስ ተመልከቱት፣ በሕይወታቸው ሁሉ የከፈሉትን መከራዎች እስኪ ተመልከቱ። አሁን በታላቁ መከራ ጊዜ በመጨረሻ በጭንቅ ጊዜ ወደ ወጉት ወደ እርሱም ወደ ወጉትም ያያሉ ይላል። ክብር ለእግዚአብሔር ይሁን። አያችሁት? ተመልከቱት ምን እንደሚል እግዚአብሔር ቃል ምዕራፍ 12 ላይ ቁጥር 10 ላይ በዳዊት ቤት ላይ በኢየሩሳሌም በሚኖሩ ላይ ሞገስን የልመና መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉትም ይመለከታሉ። ይሄ ታሪክ አልሆነም። ይሄንን ለቤተ ክርስቲያን ተርጉሞ ማን ነው ማስተማር የሚችል? በአዲስቷ ኢየሩሳሌም ቤተ ክርስቲያን፣ አዲስቷ መንፈሳዊቷ እስራኤል ቤተ ክርስቲያን ነች ብሎ ይህንን መተርጎም የሚችል ማን ነው? መጽሐፍ ቅዱስ ይህ ነቢያቶች እንዲህ መናገራቸው፣ ልብ በሉ ወገኖች፣ አስተውሉ። ይህንን ትንቢት ሲናገር ዘካርያስ ጌታ ኢየሱስ አልተወለደም። አያችሁት? ጌታ ኢየሱስ አልተወለደም። ወደ እርሱም ወደ ወጉትም ያዩታል ብሎ ነው የተናገረው። እና ይህንን ትንቢት እንዴት ውብ የሆነ ትንቢት ነው! እንዴት ያለ ድንቅ የሆነ ትንቢት ነው! አያችሁት? የሞገስና የልመናን መንፈስ አፈሳለሁ። ውድ ወገኖቼ፣ አሁን እኔና እናንተ ወደ እግዚአብሔር ስንመጣ ክርስቲያኖች ስንሆን ብዙ ክርስቲያኖች የምንሳሳተው ማን ነው የንስሐ መንፈስ የሰጠን? ማን ነው ጌታን እንድንፈልግ እንድንጠማው እንድንራበው ያደረገን? ወክ አድርገን በእግራችን የመጣ ነው ቸርች? ወክ አድርገን ነው ወደ ጌታ የመጣ ነው? አይደለም። እግዚአብሔር በሚያስደንቅ የምህረቱ ስራ ተገናኝቶን ነው። ወገኖቼ እኔና እናንተን ሳናምን ከነበርንበት ሕይወት እኛን ለማዳን ጌታ ያወጣውን የጸጋውን ጉልበትና ኃይል በቀላሉ እንዳታዩ ዓይኖቻችሁን እግዚአብሔር ይክፈት። እንደኔና እንደናንተ ያሉ ሰዎች በጨለማ እየጮሁ ወደ ብርሃን መምጣት ያልቻሉ ሰዎች አሉ። እንገራችሁ፣ ወደ ጨለማው በጨለማ ውስጥ እያሉ መውጣት ያልቻሉ ሰዎች አሉ። እግዚአብሔር ምሕረት ነው። በዚህ ቦታ ላይ ለነሱም የሞገስና የልመና መንፈስ ምን አረጋለሁ? አፈሳለሁ ይላል። ብዙዎቻችን ክርስትናን እኛ እንደመረጥን ልክ ልብሳችን እንደምንመርጥ፣ እቃ እንደምንመርጥ፣ ቤት እንደምንመርጥ፣ ምግብ እንደምንመርጥ፣ ጌታንም ልክ በቃ በራሳችን ኃይል እንደሆነ እግዚአብሔር ሳይረዳን እንደተደረገ አድርገን እናስባለን። አይደለም። ውድ ወገኖቼ ሐዋርያው ጳውሎስ በሮሜ መጽሐፍ ላይ የሚናገረውን ቃል ተመልከቱ። እግዚአብሔር የተመሰገነ ይሁን። ምዕራፍ 11 ላይ የእግዚአብሔር ቃል እንደዚህ ይላል፣ እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ፣ ቁጥር 30 ላይ ነው የማነበው፣ አሁን ግን ካለመታዘዛችሁ የተነሳ ምን እንዳገኛችሁ ወገኖች፣ ይህን ቃል እስቲ ቆም። እኔ አንዳንድ ጊዜ መጽሐፍ ቅዱስ ሰርፕራይዝ ያደርገኛል። ዶሮ ሳይ ዲ እላለሁ፣ እንዴ ምንድን ነው የሚለው እላለሁ። ዝም ብላችሁ እንዳታነቡ ወገኖች፣ የሚናገረውን ነገር ልብ በሉት እስቲ። እናንተ ቀድሞ ለእግዚአብሔር ምን እንዳላረጋችሁ። እየታዘዝን እኮ እንደመጣን ነው የሚመስለን። ይሺ፣ እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ከምን የተነሳ ነው ምሕረት ያገኛችሁት ይላል። እግዚአብሔር ይሄንን እንድናስብ ይርዳ። ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ምን ያደርጋሉ? ያገኙ ዘንድ። እነዚህ ደግሞ አሁን ምን አላረጉ? ስለዚህ እስራኤልን አለመታዘዝ ነው። እናውቃለን፣ ካዲዎች፣ ብዙ ጥፋት ስራ የሚሰሩ በቴሌቪዥን በሆሊውድ በምኑ ዘረኞች፣ በጣም ብዙ ስራ ነው የሚሰሩት። ነገር ግን እኛም እንደዚያ ነበር። እነሱ የሰሩትን ሁሉ ኃጢአት አይነት ሊስት አድርገን ያን ባንሰራም ኃጢአት ያው በመልኩ አይነቱ ይለያይ እንጂ ኃጢአት ኃጢአት ነው። ስለዚህ እኛ በተማርንበት ምሕረት እነሱም ይማራሉ። እግዚአብሔር የተመሰገነ ይሁን። ስለዚህ ዘካርያስ የሚናገረው ቃል በጣም ኢምፖርታንት ነው እና የልመናን ምን አረጋለሁ? መንፈስ አፈሳለሁ ይላል። ጌታ ሲመጣ እግዚአብሔር የተመሰገነው እኔ አሁን የዳንኩበትን ዘመን ሳይ በጣም ይደንቀኛል። እኛ ሰፈር የሆነ በቃ እግዚአብሔር ጨርቆስ እጄ ልጆች ልፈልግ ብሎ የመጣን መስለኝ በየመንገዱ እኮ ነው ያገኘን እግዚአብሔር። በእውነት ነው ወደ ጌታ እንዴት እንደመጣን ስመለከት ማን ነው እኛ ጨርቆስ መጥቶኛን የሚያገኝ? የጨርቆስ ልጅ ነኝ እኮ ስትል ነው ሰው እኮ የሚሸሻችሁ እኮ። ኢየሱስ ክርስቶስ መጥቶ እንዳለ በቃ እንደደረሰልን ነው። በዚያን ዘመን የነበረው ጸጋ እኛን እኔ ደቀ መዝሙር አድርጎ ያስተማረኝ ጋሽ ከሌ መምህር ከሌ ወንጌላዊ ከሌ ምለው የለም። እግዚአብሔር እኮ ነው እኛን ያስተማረን። ከምን አይነት ድንቅ እኔ ልነግራችሁ አልችልም። በእውነት ነው የምነግራችሁ። በግንባሬ ተደፍቼ እግዚአብሔርን አመልከዋለሁ። እግዚአብሔር እኛን ከዛ ውስጥ አውጥቶ እንዴት ያሳደገን የረዳን ያቆመን ጸጋ ልንገራችሁ። በኢሃፓ ዘመን ነው ደርግ ያኔ አብዮቱ እንደፈነዳ ነው እኛ ወንጌል የፈነዳልን። ክብር ለእግዚአብሔር ይሁን። በዛ ውስጥ በዚያን ዘመን ስንቱ ወጣት በኮሚኒስት አይዲዮሎጂ ሲማረክ እኛን የማረከን የእግዚአብሔር ጸጋ በምን እንዴት ተማረከን? የሚመች ባልሆነ ሁኔታ ውስጥ እግዚአብሔር መምጣት ይችላል። እስራኤልንም እንደዛ ይታደጋል። እግዚአብሔር ይመስገን። እኔ ብዙ አመለካከቴን እንድለውጥ ግድ የሚለኝ ነገር ይሄንን ሳስብ ነው። እውነቴን ነው የምነግራችሁ። ወደ ሂስቶሪክ ፕሪሚሌኒያሊዝም አይነት አደላ ነበር አመለካከቴ። ነገር ግን ይሄንን ነገር ግን ኢግኖር ላደርገው አልችልም። እግዚአብሔር እኔ በተማርኩበት ምህረት እስራኤልን ያስባል ብዬ አስባለሁ። ዋይ እስራኤላውያኖች በኢንዲቪጁዋል ደረጃ ለምን አያስባቸውም? ዩ ሃቭ ቱ አንደርስታንድ ለአባታቸው ለአብርሃም ቃል ኪዳን ሲገባ ዘሮቻቸው ቤተሰቡ በሙሉ እንዳለ አገሩ ህዝቡ ሁሉ እስራኤልን ኮሌክቲቭሊ ነው በርካታ ለሆኑ ዓመታት ወገኖቼ ከአብርሃም ጊዜ ጀምሮ እስራኤልን በርካታ ለሆኑ ዓመታት እግዚአብሔር ሁሉን በሰበሰበ ልብ ሲያናገራቸው እረኛ ሆኖ በንስር ክንፍ እንደተሸከመ ወገኖቼ እንደ እረኛ የወይን አትክልት ቦታ እያለ ነቢያቶችን እየላከ እያባበላቸው ባላችሁ ነኝ እያላቸው ሚስቴናችሁ እያላቸው እግዚአብሔር በብዙ ሁኔታ እየታገለ አብሯቸው የኖረ አምላክ ነው። ስለዚህ እግዚአብሔር ጊቭ አፕ ያደርጋል? እንዳትረሱ ባለፈው የተመለከት ነው የሰማይና የምድር ቃል ኪዳን ሊሻር እንደማይቻል ለእስራኤል የተገባው ቃል ኪዳን አይሻርም ብሏል እግዚአብሔር። ክብር ለእግዚአብሔር ይሁን። በፍጹም ሊሻር አይቻልም። እግዚአብሔር ስም የተባረከ ይሁን። ስለዚህ እነዚህን ነገሮች እግዚአብሔር ሲፈጽም በዚህ በመጨረሻው ዘመን ኢየሱስ ክርስቶስ ሲመጣ ለእኔና ለእናንተ የንስሐን መንፈስ የሰጠን በግል በቤተሰብ ብዙ አገሮችን እግዚአብሔር በማስ የሚጎበኝበት ጊዜ አለ። እግዚአብሔር ምህረቱ እንደ ነፋስ እንደ ሲዝን በሚደንቅ ሁኔታ የሚመጣበት ጊዜ አለ። እንደዚህ ባሉ አይነት ዘመን የተዘመሩ የእንግሊዝኛ መዝሙሮች ትዝ ይሉኛል። There is a revival, a revival is coming የሚል በጣም የምንወደው ድሮ ልጆች እያለ የምንዘምረው መዝሙር አለ። Sweeping this way, በዚህ በኩል እየጠረገ ይመጣል። There is a revival, sweeping this way. እና በጣም ደስ የሚል ውብ የሆነ መዝሙር ነው። እግዚአብሔር እንደዚህ በቃ ህዝብን ለመጎብኘት ለመቀስቀስ ሲመጣ በአይነ ህሊናችን ይስልብን ነበር። ያ መዝሙር ስንዘምር በንባ ነበር የምንዘምረው። There is a revival sweeping የጠረገ ህዝቡን ሁሉ የነካ የዳሰሰ የሚመጣ ሪቫይቫል። እግዚአብሔር ይህንን አድርጋለሁ ብሏል ለእስራኤል። ክብር ለእግዚአብሔር ይሁን። በኢየሩሳሌም በሚኖሩት ላይ የሞገስንና የልመና መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉትም ይመለከታሉ። ደ ሞመንት ይህን ሲያደርግ እግዚአብሔር አይኖቻቸው ይከፈታሉ። ሰው ለአንድ ያ ልጁ እንደሚያለቅስ ያለቅሱለታል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ያ መጎብኘታቸው የሚያመጣው በረከት ብዙ አለ። እስራኤላውያኖች ሁሉ የናዝሬቱ ኢየሱስን ሲያውቁት ምን ሊሆኑ እንደሚችሉ you can imagine። በዚያን ጊዜ የወንጌል ሰራዊቶችን ያስነሳል። 144,000 የሚሆኑ ከአይሁድ ዘር የሚወጡ በራእይ መጽሐፍ ላይ እንደምናያቸው በጉ ወደሚሄድበት የሚሄዱ ለወንጌል ኮሚቴድ የሆኑ የወንጌል ሰራዊቶች በዓለም ላይ በ144,000 የሚሆኑ ሚስዮናውያኖች አልተላኩም። እንገራችሁ በጣም አሜዚንግ የሆነ ሪቫይቫል በእነሱ በኩል በምድር ላይ ይሆናል። ሐዋርያው ጳውሎስ በሮሜ ላይ ይናገራል መጎምኘታቸው ምን ሊያመጣ እንደሚችል። በወንጌል በኩል ስለናንተ ጣላቶች ናቸው ይላል። ነገር ግን እግዚአብሔር ሲጎበኛቸው ግን በጣም ለበረከት ሊሆኑ እንደሚችሉ እነሱን ይናገራል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አያችሁት? ምዕራፍ 11 ላይ ቁጥር 11 እንግዲህ የተሰናከሉ እስኪወድቁ ድረስ ነው እንላለው አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአህዛብ ሆነ። ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸው ለአህዛብ ባለጠግነት ከሆነ ይልቁን መሙላታቸው እንዴት ይሆን ይላል። ስለዚህ እስራኤላውያኖች በሙላት በሚጎበኙበት ጊዜ በበደላቸው ዓለም ከዳነ በመዳናቸውማ እንዴት ይሆን ይላል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። እኛ ውለታ አለብን ለአይሁዳውያኖች። ልንጸልይ እግዚአብሔር እንዲጎበኛቸው ምሕረት እንዲያደርግላቸው ልንጸልይ ሁሉ ይገባናል። ምክንያቱም እስራኤላውያኖችን ማን መሆናቸው መርሳት የለብን። ምዕራፍ 9 ላይ ተመልከቱት። ምዕራፍ 9 ቁጥር 4 ላይ እነርሱ እስራኤላውያን ናቸው። ምን ማለት ነው ይሄ? ማለት እስራኤላዊ መባል ራሱ የሚያኮራ ነገር ነው። ማን ነው ይህን ስም የሰጠው? እግዚአብሔር። ለማን ነው የሰጠው? ለያዕቆብ፣ ለአባታቸው ለያዕቆብ። እስራኤል ትባላለህ አለው። እስራኤላውያን ናቸው። ልጅነት፣ እግዚአብሔር ልጄ ብሎ ጠርቷቸዋል። ኮሌክቲቭሊ ህዝቡን እንዳለ ክብር፣ የእግዚአብሔር ክብር በመካከላቸው አድሯል። ኪዳን፣ እግዚአብሔር ቃል ኪዳን የገባላቸው ናቸው። የህግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለእነርሱ ናቸው። አባቶች ለእነርሱ ናቸው። ከእነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃላት በአደራ ተቀብለው ለእኛ እንዲደርሰን የተደረገው ብሉይ ኪዳንን በጥንቃቄ አይሁዶች መጽሐፍ ቅዱስን እንዴት እንደሚይዙ ብትመለከቱ መጽሐፍ የጻፉት መጽሐፍ ኮፒ ያደረጉት የእግዚአብሔር ቃል ሲያረጅ እንኳን ራሱን የቻለ እኛ እንደምንጥለው አንዳንዶቻችን እዛም እዚህ እንደምንበጣጥሰው እንዳይመስላችሁ ቅዱስ የሆነ ለአሮጌ መጽሐፍ የሚሆን ስርዓት ይደረግለታል። ሰው እንዳይጠቀምበት፣ ለፐብሊክ ዩዝ እንዳይሆን፣ ለጥቅም እንዳይሆን ቅዱስ ስርዓት አላቸው። ማተሚያ ቤት ባልነበረበት ጊዜ መጽሐፍን ሲጽፉ አንዲት እንኳን ነጥብ እንዳይጨመርበት መጽሐፍ ቅዱስን እየተቆጠረ እያንዳንዱን ሜቲኩለስ በሆነ መንገድ በጣም ዲቴል በሆነ ጥራት የእግዚአብሔርን ቃል ጠብቀው ያደረሱልን ህዝቦች ናቸው። እግዚአብሔር ይመስገን። ውሃፍ ብዙ ኢንዴፕትድ የምንሆንበት እዳ አለብን። እግዚአብሔር የተመሰገነ ይሁን። አያችሁት? አገራችንን የረዱ እኛ እንኳን ሳውዝ አፍሪካን ማንዴላን ረድተናል አለን አይደለም? የኢትዮጵያ ህዝብ ላይ ጥቃት ሲደርስ ማንዴላን ውለታ አስቡ እንጂ አለን። ጃንሆይ ናቸው ይህን ያደረጉት፣ ግን እኛ ነን ያደረግ ነው አይደለም? የሀገራችን መንግስት ስላደረጉ አይሁዳውያኖች ያደረጉትን እኛ መርሳት የለብንም። አያችሁ፣ ዛሬ ያላቸውን አለመታዘዝ ሊለውጥ የሚችል የምህረት ስራ አለ። ድንቅ የሆነ የምህረት ስራ አለ። እግዚአብሔር የተመሰገነ ይሁን። አያችሁት? ይህንን መርሳት የለብንም። ስለዚህ በዚህ ቦታ ላይ መጽሐፍ ቅዱስ ዘካርያስ ላይ የሚናገረው የሺው ዓመቱ መንግስት ብዙዎቹ የሚለያዩት ሺው ዓመቱ የለም የሚሉት የእስራኤልን ጉዳይ ከስፍራው ስላወጡት ነው። በብሉይ ኪዳን የተነገሩ ትንቢቶች ሁሉም ምን ያደርጋሉ? ይፈጸማሉ። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ በዚህ በዘካርያስ ላይ እንዳየነው ዳግመኛ በደብረ ዘይት ተራራ ላይ በክብር ይገለጣል። አይሁዳውያኖች ሁሉ የልመና የንስሐ መንፈስ ሲያፈስላቸው ወደ ወጉት ወደ ኢየሱስ ክርስቶስ ያሉ። ከዛ በኋላም እንደሚሆን ታውቃላችሁ። ዘካርያስም እንደሚል ተመልከቱ። ክብር ለእግዚአብሔር ይሁን። አንድ መዝሙር አለ፣ በጣም የምወደው መዝሙር ይህንን የሚያስታውስ የህይወትን ምንጭ አየሁኝ የሚለው ትዝ ይላችኋል። የህይወትን ምንጭ አየሁኝ ሲወጣ ከጎኑ፣ ከዚያም የታጠቡ ሁሉ ከኃጢአት። ክብር ለእግዚአብሔር ይሁን። ተመልከቱት ምዕራፍ 13 ላይ በዚያም ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል። ከምንና ከምን? ከኃጢአትና ከርኩሰት የሚያነጻ ምንጭ። የእግዚአብሔር ስም የተባረከ ይሁን። ወደ ወጉት አይተው እንዴት ይሄ አይሆን? ክብር ለእግዚአብሔር ይሁን። አያችሁት? በዚያን ቀን ኢላሌ ሰራው ጌታ እግዚአብሔር የጣዖታትን ስም ከምድር አጠፋለሁ። ከዚያም በኋላ አይታሰቡም። ደግሞ ማሰተኞችና ነቢያት አሰተኞችና ነቢያትና እርኩስ መንፈስን ከምድር ላይ አሶግዳለሁ። የሸዋመት መንግስት ሊጀመር ክብር ለእግዚአብሔር ይሁን። ማንንም ደግሞ ትንቢት ቢናገር የወለዱት አባቱና እናቱ አንተ በእግዚአብሔር ስም ሐሰትን ተናግራል በሕይወታት ኖርም ይሉታል። ትንቢትንም ሲናገር የወለዱት አባቱና እናቱ ይወጉታል። በዚያን ቀን ነቢያቱ ሁሉ ትንቢትን ሲናገሩ ያንዳንዱ ስለራእዩ ያፍራል። ያታልሉም ዘንድ የማቅ ልብስ አይለብሱም ይላል። ውሸት፣ መዋሸት፣ ማታለል ይቀራል ከምድር ላይ። ይሲ እነርሱ ግን ከታናሽነቴ ጀምሬ ባሪያ ሆኜ ነበርሁና ገበሬ ሰው ነኝ እንጂ ነብይ አይደለሁም ይላል። ሰውም ይህ በእጅ መካከል ያለ ቁስል ምንድነው ይለዋል። አያችሁት? እጁ መካከል ቁስል ምን ይላል? እርሱም በወዳጆቼ ቤት የቆሰልሁት ምንድነው? ቁስል ነው ይላል። ኢየሱስ ክርስቶስ እንደዚህ ይላል፣ በማ ቤት የቆሰልኩት? በወዳጆቼ ቤት የቆሰልኩት ቁስል። ኢየሱስ ምን አይነት ፍቅር ነው ያለው? ምን አይነት ፍቅር ነው? በወዳጆቼ ቤት የቆሰልኩት ነው። ማን ነው እንደዚህ የሚለው? በጠላቶቼ ቤት ነው እንጂ ምን ነው አይደል? ሰማቸውንም አልጠራም ነው ምን ነው? በወዳጆቼ ቤት የቆሰልኩት ቁስል ነው። ምን አይነት ፍቅር ነው? ምን አይነት ጸጋ ነው? ምን አይነት ደግነት ነው? ይሄንን ለእስራኤል አይሆንም ብሎ መንፈግ በመጽሐፍ ቅዱስ ትርጉም በጣም በጣም ከባድ ነው ለእኔ ስመለከተው። ለዚህ ነው ፕሪሚሌኒያሊዝምን በዲስፔንሴሽናል ቪው ለእስራኤል እግዚአብሔር እድል ፋንታ አለው ወደሚለው አተረጓጎም በበኩል የምጠጋው። ከዚህ ዲፍረንት ቪው ሰዎች ቢኖራቸው አለ አይደለም፣ ይሄ የምንፋለምበት አይደለም። እግዚአብሔር ለእያንዳንዱ በልቡ ይናገረው። እግዚአብሔር የተመሰገነው። አያችሁት? ስለዚህ እግዚአብሔር አምላካችን የምህረት አምላክ ነው። በሺው ዓመት የክርስቶስ መንግስት ጊዜ ምን ይሆናል? ኢየሱስ ዳግመኛ ሲመጣ ሺው ዓመት ይጀመራል። በዚህ ላይ ያሉ ልዩነቶች አሚሌኒያሊዝም ምንም ምንም ሊሆን አይችልም። አሁን ሺው ዓመቱ ነው የሚባለው ነገር ሊሆን አይችልም። አያችሁት? እና ቤተ ክርስቲያን ድል እየነሳች እያሸነፈች ወደፊት ትሄዳለች የሚለው መጽሐፍ ቅዱስ ከሚለው ጋር በፍጹም የተጋጨ ነው። ቤተ ክርስቲያን ጌታ ኢየሱስ ክርስቶስ የሰው ልጅ ዳግመኛ ሲመጣ በምድር ምን ያገኝ ይሆንን ነው ያለው? እምነት ያገኝ ይሆንን ነው ያለው? ሐዋርያቶች የሚያስጨንቅ ዘመን እንዲመጣ ይህን ወቅ ነው ይላል። ብዙዎች እንደውም አንዳንድ እግዚአብሔር ሰዎች የሚናገር ደ ግሬት አፖስታሲ የሚባል ነገር አለ እና ብዙዎች በአጋንንት ከሚሰጠው ትምህርት የተነሳ ሃይማኖትን ምን ያደርጋሉ? ይክዳሉ ይላል። እና የሃይማኖት መልክ ያለው ግብዝነት ያለበት ነገር እየባሰ እንደሚሄድ እንጂ ቤተ ክርስቲያን አሸናፊ የሆነች እንደምትሄድ አለን። እግዚአብሔርን በመፍራት የሚኖሩ ብቻ ናቸው ኃይላቸውን እያደሱ የሚኖሩት። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ለእስራኤል እግዚአብሔር የገባው የተስፋ ቃል በቤተ ክርስቲያን በኩል እየተፈጸመ ነው። እስራኤልም እንደማንኛውም ሰው ነው የሚድነው የሚለው ኖ፣ በብሉይ ኪዳን እግዚአብሔር ይኸው የተናገረው ነገር ከእስራኤል ጋር ኢየሱስ ዳግመኛ ሲመጣ የሚታየው በመጽሐፍ ቅዱስ ውስጥ የምንመለከተው ከብሉይ ኪዳን ትንቢት አንጻር በኢየሩሳሌምና በእስራኤል ሕዝብ ጉዳይ ላይ እንደሆነ ነው። ይህንን መካድ ማንም ሰው አይችልም። ይህንን በትርጉም መጽሐፍ ቅዱስን ለመጨረሻው ዘመን ስንተረጉመው ስፒሪቹዋላይዝ እያደረገ ነው አለ አይደለም። እስራኤል ማለት ቤተ ክርስቲያን ነው። ኢየሩሳሌም ማለት ያው ቤተ ክርስቲያንን ሲመለከት እግዚአብሔር የሚናገረው ነው እና በዛ ለነሱ የነበረው ሁሉ በቤተ ክርስቲያን በኩል እየተፈጸመ ነው። ሌላውን ትንቢት እንዳለ በጥሬ ቃሉ እንዳለ እንተረጉማለን። የመጨረሻው ነገር ላይ ሲመጣ ብቻ ግን ወደዚህ አይነት ትርጉም እንመጣለን። ለምን? ኮንሲስተንት የሆነ ትርጉም መከተል አለብን። እስራኤል ማለት እስራኤል ነው። ኢየሩሳሌም ማለት ኢየሩሳሌም ነው። ቤተልሔም ይወለዳል ተባለ፣ ቤተልሔም ተወለደ። በደብረ ዘይት ተራራ ይገለጣል፣ በደብረ ዘይት ተራራ ነው የሚገለጠው። እግዚአብሔር ይመስገን። አሕዛብ ኢየሩሳሌምን በሚከቡበት ጊዜ ነው የሚመጣው። የምትከበብ ኢየሩሳሌም የምትባል አገር አለች። ይሄ ስለ መጨረሻው ዘመን ዛሬ በዜና የምትሰሟቸው ትንቢቶች እየተፈጸሙ ሊሄዱ ወዳለበት ሁኔታ አቅጣጫ መሄዱን ከትንቢት አንጻር እያገናዘባችሁ እንድትሄዱት እግዚአብሔር ይርዳችሁ። እግዚአብሔር የተመሰገነ ይሁን። ኢየሱስ ዳግመኛ ይመጣል። ክብር ለጌታ ይሁን። እንጸልያለን። ተነስተን እንጸልያለን ሁላችንም። ክብር ለእግዚአብሔር ይሁን።